የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የመስከረም 9 2017 ዓመተ ምህረት መሰናዶ ጀመረ። በአማራ ክልል ምስራቅ ጎጃም ዞን ሁለት መምህራን መገደላቸውን ያካባቢው አስተዳደር ገለጸ። በሌላ ዜና ደግሞ ጉባኤ ያካሄዱ የህወሓት አመራሮች መፈንቅለ መንግስት እያቀዱ ናቸው ሲሉ ራሳቸውን ከጉባኤው ያገለሉ የህወሓት አመራሮች ተናግረዋል። ይህንና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዜናዎችና ዘገባዎችን በምሽቱ እስካራስ ድረስ በደናንተ የምናደርስ ይሆናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን ዝግጅት እየመራው እስከ ምሽቱ 4 ሰዓት ድረስ አብራችሁ የምቆየው የደንገረመው ነኝ። ብርሃን ኃይሉ ስርጭቱን ከዚህ ከስቱዲዮ በመሆን ታቀናብርልናለች። ደረጀ ደስታ ዋና አዘጋጅ ነው። ከሌሎች የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ አሁን ከዓለም ዙሪያ ለተሰናዱት ዜናዎች ወደ እንግድ ወልዴ እመራቸዋለሁ።
እንደምን አመሻችሁ። በአማራ ክልል ምስራቅ ጎጃም ዞን ስናን ወረዳ ውስጥ ሁለት መምህራን መገደላቸውን የአካባቢው አስተዳደር አስታወቀ። የሱዳን ተፋላሚ ወገኖች ለውይይት ፍላጎት እንዳላቸው ገለጹ። እንዲሁም በባማኮ በተፈጸመው ጥቃት የሟቾች ቁጥር ከሰባ በላይ አሻቅቧል ተባለ። የሚሉት ለምሽቱ ለዜና ከያዝናቸው ውስጥ ይገኙበታል። በአማራ ክልል ምስራቅ ጎጃም ዞን ስናን ወረዳ ውስጥ ሁለት መምህራን መገደላቸውን የአካባቢው አስተዳደር አስታውቋል። የወረዳው አስተዳዳሪ አቶ አየነው ደለለ ዛሬ ለአሜሪካ ድምጽ እንደተናገሩት መምህራኑ ትላንት መስከረም 8 2017 ዓ.ም ተመረተ የተገደሉት የፋኖ ታጣቂዎች ትምህርት ለማስጀመር እንቅስቃሴ አድርጋችኋል በሚል ነው ብለዋል። የፋኖ ታጣቂዎች በአካባቢው ሰሞኑን 23 መምህራንንና ርዕሰ መምህራንን እንዲሁም ሱፐርቫይዘሮችንና በማገት በመደብደብ እያንገላታ ነው። በአካባቢውም የመምህራንን እንቅስቃሴ ገድበዋል ሲሉም ከሰዋል። ዋሽንግተን ዲሲ ለሚገኙ የአሜሪካ ድምጽ ባልደረቦች በዚሁ ጉዳይ ላይ ምላሽ የሰጡት የፋኖ የአማራ ፋኖ በጎጃም የውጭ ጉዳይና የዳያስፖራ ጉዳዮች መምሪያ ኃላፊ እንደሆኑ የገለጡልን አቶ ስሜነህ ሙላቱ በበኩላቸው ከማህበረሰቡ ጋር ውይይት አድርገን በጦርነቱ ምክንያት ልጆቻችን እንዳይጎዱ በሚል ትምህርት መጀመር የለበትም ብሎ የወሰነውን ነው እያስፈጸምን ያለ ነው ሲሉ ተናግረዋል። አቶ ስሜነ ሙላቱ አክለውም በስናን ወረዳ በሙያቸው መምህራን በመሆናቸው የተገደሉ የሉም ብለዋል። ይህ በእንዲህ እንዳለ በአማራ ክልል ምስራቅ ጎጃም ዞን በመንግስት ኃይሎችና በፋኖ ቡድን ታጣቂዎች መካከል በቀጠለው ግጭት በመቶ ሺዎች የሚቆጠሩ ተማሪዎች ዘንድሮም ከትምህርት ገበታ ውጪ መሆናቸውን የዞኑ ትምህርት መምሪያ አስታውቋል። የምስራቅ ጎጃም የዞኑ ትምህርት መምሪያ ኃላፊ አቶ ጌታውን ፈንቴ ዛሬ ለአሜሪካ ድምጽ እንደተናገሩት የትምህርት ዘመኑ በተጀመረ 4 ቀናት ውስጥ ከ710,000 ተማሪዎች መካከል 42,000 ተማሪዎች ብቻ ናቸው ትምህርት የጀመሩት። የፋኖ ታጣቂዎች ወላጆች ልጆቻቸውን ወደ ትምህርት ቤት እንዳይልኩ በማስፈራራታቸው ነው ቁጥሩ የቀነሰው ሲሉም አስተዳዳሪው አክለዋል። በዞኑ ከሚገኙት 924 ትምህርት ቤቶች ውስጥ 264ቱን የፋኖ ታጣቂዎች ለወታደራዊ ካምፕነት እየተጠቀሙበት ነው ሲሉም ከሰዋል። ስማቸው መጥቀስ ያልፈለጉ አንድ መምህር ለረጅም ጊዜ ትምህርት በመዘጋቱ ወደ ሴተኛ አዳሪነት የተለወጡ ሴት ተማሪዎችን እንደሚያውቁም ተናግረዋል። ቪኦኤ ያነጋገራቸው ወላጆች በበኩላቸው ሁኔታውን አጥብቀው እንደሚቃወሙ ገልጸው ያለ እድሜ ጋብቻን ጨምሮ መሰል ማህበራዊ ቀውስ እያስከተለ ነው ብለዋል። የሱዳን ተፋላሚ ወገኖች 17 ወራት ያስቆጠረውን ጦርነት ለማቆም ሰላማዊ ውይይት ለማድረግ ፍላጎት እንዳላቸው አስታውቀዋል። የሱዳን ሰራዊት አዛዥና የተቀናቃኙ የፈጥኖ ደራሽ እገዛ ኃይል ለውይይት ያላቸውን ፍላጎት ያስታወቁት የአሜሪካው ፕሬዝደንት ጆ ባይደን ሁለቱ ወገኖች በድጋሚ ለውይይት እንዲቀመጡ መጠየቃቸውን ተከትሎ ነው። የሰራዊቱ አዛዥ አብደል ፈታህ አልቡርሃን የሱዳን መንግስት ጦርነቱን ለመቋጨት የሚደረጉ ገንቢ ጥረቶችን ሁሉ በአዎንታዊ እንደሚቀበል ትናንት ረቡዕ አስታውቀዋል። የፈጥኖ ደራሽ ገዛ ኃይሉ አዛዥ መሐመድ አምዳን ደጋሎም ዛሬ አሙስ ተመሳሳይ ምላሽ ሰጥተዋል። ሁለቱም ወገኖች ይህን ይበሉ እንጂ ከ12000 በላይ ሰዎችን ህይወት የቀጠፈውን ጦርነት ለማስቆም ተጨባጭ መፍትሄ ሐሳቦችን አላቀረቡም ሲል ሮይተርስ በዘገባው አመልክቷል። ይህ በእንዲህ እንዳለ በሱዳን የሰሜን ዳርፉር መዲና በሆነችው ኤልፋሺር በሁለቱ ወገኖች መካከል የሚደረገውን ፍልሚያ ለማስቆም አስቸኳይ እርምጃ እንደሚያስፈልግና ግጭቱ በመቶ ሺህ የሚቆጠሩ ሲቪሎችን ህይወት አደጋ ላይ መጣሉን አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን አስታውቋል። የተመድ የአፍሪካ ረዳት ዋና ጸሐፊ የሆኑት ማርታ ፖቢ እንዳስጠነቀቁት ከሌሎች የሱዳን አካባቢዎች ጦርነትን ሸሽቶ የመጡ ከ700 ሺህ በላይ የሚሆኑ ሲቪሎች ለወራት በውጊያ መሃል ካለ ውጪ እርዳታ አጣብቂኝ ውስጥ እንደከመረሙም አስታውቀዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በባማኮ በተፈጸመው ጥቃት የሟቾች ቁጥር ከ70 በላይ አሻቅቧል። በማሊ መዲና ባማኮ በእስልምና አክራሪዎች በተፈጸመ ጥቃት የሞቱት ሰዎች ቁጥር ከ70 በላይ ሲደርስ ከ200 በላይ የሚሆኑት ላይ ደግሞ ጉዳት ደርሷል። የማክሰኞው ጥቃት ኢላማ ያደረገው ወታደራዊ ፖሊስ ማሰልጠኛንና ወታደራዊ አየር ማረፊያን ነበር ተብሏል። ስማቸው እንዲገለጽ ያልፈለጉ የጸጥታ ምንጭ በጥቃቱ 77 ሰዎች ሲሞቱ 255 ደግሞ መቅሰላቸውን ተናግረዋል። ወነተኛነቱ የተረጋገጠ ኦፊሴላዊ ሰነድ ደግሞ የማሾችን ቁጥር ከ100 በላይ መሆኑን አመልክቷል። 81 ሰዎች ላይ ደግሞ ጉዳት ደርሷል ብሏል። ሎስዋ የተሰኘ ዕለታዊ ጋዜጣ በዛሬ እትሙ የ50 ወታደራዊ ሰልጣኞች የቀብር ስነ ስርዓት መፈጸሙን ዘግቧል። ከአልቃይዳ ጋር ግንኙነት ያለውና እስልምናና ሙስሊሞችን ደጋፊ ቡድን በመባል የሚታወቀው ታጣቂ ኃላፊነቱን በወሰደበት ጥቃት የሞቱትን ሰዎች ትክክለኛ ቁጥር ወታደራዊ መንግስት እስካሁን በይፋ አላስታወቀም። በመጨረሻም ባይደን የኳድ መሪዎችን ስብሰባ በመኖሪያ ቤታቸው ሊያስተናግዱ ነው። ፕሬዚደንት ባይደን በመጪው ቅዳሜ የአውስትራሊያ፣ ህንድና ጃፓን መሪዎችን ተቀብለው ኳድ በሚል መጠሪያ የሚታወቀውን የአራቱን አገራት ቡድን ስብሰባ ያስተናግዳሉ ተብሏል። ቡድኑ በተለይም በኢንዶ-ፓሲፊክ ቀጠና ባለ ስልታዊ የጸጥታ ትብብር ላይ ያተኩራልም ተብሏል። ህዝብ ብዛት በሚገኝበት ቀጠናው ለቻይናም ከኢኮኖሚና ከስልት አንጻር ወሳኝ ነው። ኢንዶ-ፓሲፊክ በሚል የሚታወቀው ቀጠና አራቱንም አገራት የሚነካ እንደሆነ ሲታወቅ ዴላዌር በሚገኘው መኖሪያ ቤታቸው ስብሰባውን የሚያስተናግዱት ባይደን ልዩ ትኩረት የሚሰጡት እንደሆነም ተነግሯል። አራቱ ሀገራት በቀጠናው አሳሳቢ በሆኑ ጉዳዮች ላይ እንደሚያተኩሩና ህገ ወጥ የአሳ ማስገርን በተመለከተ የአቋም መግለጫ እንደሚያወጡም ባለስልጣናት ተናግረዋል። አድማጮች የዚህን ዘገባ ዝርዝር በመጽሔት ክፍለ ጊዜያችን በስፋት እናቀርባለን። የምሽቱ ዜና በዚህ ተጠናቋል። ወደ ኤደን ገረመው መልሳቸዋለሁ።
የምሽቱን ዜናዎች ያደረሰንን እንግዱ ወልዴን እናመሰግናለን። በድጋሚ አብራናችሁን ቆየውን ባለሙያዎችን አስተዋውቃችሁ ኤደን ገረሞ እስከ ምሽቱ 4 ሰዓት ድረስ መርሃ ግብሩን በመምራት አብራችሁ ዘልቃለሁ። ብርሃን ኃይሉ ስርጭቱን ከዚህ ከስቱዲዮ በመሆን እየከወነች አብራን ትቆያለች። እንዲሁም ደግሞ አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን፣ ደረጀ ደስታ የምሽቱ ዋና አዘጋጅ በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። የጉባኤ ያካሄዱ የህወሓት አመራሮች መፈንቅለ መንግስት እያቀዱ ናቸው ሲሉ ራሳቸውን ከጉባኤው ያገለሉ አመራሮች ተናገሩ። በአቶ ጌታቸው ረዳ የሚመሩ የህወሓት ማዕከላዊ ኮሚቴ አባላት ባወጡት መግለጫ ጉባኤ ያካሄደው ቡድን መፈንቅለ መንግስት ለማካሄድ እየተንቀሳቀሰ ነው ሲል ወንጅሏል። ትላንት የህወሓት ማዕከላዊ ኮሚቴ አባላት በሚል ስም መግለጫ ያወጡት እና አቶ ጌታቸው የክልሉን የመንግስት መዋቅር ለማፍረስ ጥረት እያደረጉ ናቸው በማለት ጉባኤ ያካሄዱትን የህወሓት አመራሮች ከሰዋል። እኛ ፓርቲ ነን ያሉት በአወዛጋቢው የህወሓት ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ ለግለሰቦች መግለጫ መልስ አንሰጥም ሲሉ በጉዳዩ ላይ ሰፋ ያለ አስተያየት እንደማይሰጡም ለአሜሪካ ድምጽ ጠቁመዋል። ሙልጌታ አጽባ ዘገባለሁ።
በውዝግብ ከቀጠሉት የህዝባዊ ወያነ ሐርነት ትግራይ ህወሓት አመራሮች መካከል አንዱ የሆነውና የትግራይ ግዚያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመሩት ቡድን ትናንት ያወጣው መግለጫ ጉባኤ ያካሄዱትና በፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመሩትን አባላት ወንጅሏል። የአቶ ጌታቸው ቡድን ትናንት መስከረም 8 ቀን 2017 ዓ.ም ምረት ባወጣው መግለጫ ጉባኤ ያካሄደው ወገን በትግራይ ክልል ግዚያዊ አስተዳደር ላይ መፈንቅለ መንግስት ለማካሄድ እቅድ እንዳለው በግልጽ የታወቀ ይገኛል ሲል ከሷል። እንዲሁም የክልሉን ግዚያዊ አስተዳደር መዋቅር በማፍረስ ትግራይን መንግስት አልባና የግርግርና የቀውስ ማዕከል ለማድረግ እየሰራ ነው በማለትም ወንጅሏል። አቶ ጌታቸውና በ14ኛው የፓርቲው ድርጅታው ጉባኤ ያልተሳተፉት ሌሎች አመራሮች የትናንቱን መግለጫ ያወጡት የህወሓት ማዕከላዊ ኮሚቴ አባላት በሚል ስም ነው። ጉባኤው ያካሄዱት የህወሓት መሪዎች የትግራይን ህዝብ ትግል የካደ አካሄድ ሄደዋል፣ እንዲሁም ህወሓትን ከፓርቲነት ወደ ሰዎች ስብስብ እንዲወርድ አድርጓል በማለት ተችተዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራውና ጉባኤ ያካሄደው ቡድን ለስልጣኔ አደጋ ይሆንኛል ብሎ የሚያስባቸውን የማዕከላዊ ኮሚቴ አባላት ጥላሸት እየቀባ ነው በማለትም አክሏል መግለጫው። ቡድኑ ህጋዊነት የሌለው በመሆኑ በክልሉ የሚገኝ የትኛውም ተቋም ላይ ምንም አይነት እርምጃ መውሰድ አይችልም ሲል መግለጫው አመልክቷል። የትግራይ ግዚያዊ አስተዳደር ቡድኑ ህግና ስርዓት እየጣሰ እንዲቀጥል መስቀል የለበትም በማለትም ስርዓት ያስይዝልን ሲል ጠይቋል። የአሜሪካ ድምጽ አቶ ጌታቸውና በ14ኛው የፓርቲው ድርጅታው ጉባኤ ያልተሳተፉት ሌሎች አመራሮች ባወጡት መግለጫ ላይ የሌላኛው ወገን አስተያየት ለማካተት አመራሮቹን ለማነጋገር ሞክሯል። በአወዛጋቢውና የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ባልሰጠው 14ኛው የህወሓት ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ እኛ ፓርቲነን ካሉ በኋላ ለግለሰብ መልስ አንሰጥም ሲሉ ዝርዝር ማብራሪያ ከመስጠት ተቆጥበዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ባካሄደው ጉባኤ የተመረጠው አዲሱ የህወሓት ማዕከላዊ ኮሚቴ የትግራይ ግዚያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን ጨምሮ 16 አመራሮችን ከፓርቲው ማባረሩና ፖለቲካዊ ስራዎች እንዳይከውኑ ማገዱን ባለፈው ሰኞ ባወጣው መግለጫ ማስታወቁ ይታወሳል። በተጨማሪም በትግራይ ግዚያዊ አስተዳደር ውስጥ ባላቸው ኃላፊነት ላይ ማስተካከያ እንዲደረግ እንደሚፈልግ መግለጹ አይዘነጋም። አቶ አብርሃ ተክሉ በአድግራት ዩኒቨርሲቲ የቢዝነስና ኢኮኖሚክስ ኮሌጅ ረዳት ፕሮፌሰርና የክልሉ ፖለቲካ በቅርበት የሚከታተሉ ናቸው። የህወሓት አመራሮች ክፍፍል እየተካረረ ሄዶ የክልሉን የጸጥታ ችግር መነሻ እንዳይሆን ስጋታቸው ገልጸዋል።
ከሄዱ ነው ትግዚያው መንግስት ስለዝልክሞ ናው ወጥር ስለዘጥዎ ግዚያው መንግስት
ጋር ሄደቱ ግዚያው አስተዳደሩን ውጥረት ውስጥ ከተዋል። አስተዳደሩ ከፈረሰም ብዙ ችግሮችን አስከትላል። የፕሪቶሪያ ስምምነትም ሊነካ ይችላል። አስተዳደሩ ከፈረሰም በፌደራል መንግስቱ ምን ሊባል እንደሚችል አይታወቅም። ሌላ ኃይልም ጣልቃ ሊገባ ይችላል።
በአሁኑ ጊዜ በሁለት የተከፈሉ የህወሓት አመራሮች ፓርቲው ላይ ይገባኛል ጥያቄ እያነሱ ይገኛሉ። ይህም በውይይት ይፍቱት ካልሆነ በህግ ይዳኙ ሲሉ ተናግረዋል።
እና ተገድደውምና ሐደ ናምልዛው ኩመጸሎም ዝብል ክሳፈዝ ዘለ ናቴ መርገጽ
ተገደውም ወደ ውይይት መምጣት አለባቸው የሚል አቋም ነው ያለኝ። በውይይት አንፈታም የሚሉ ከሆነ ግን በፍርድ ቤት ችግራቸውን መፍታት አለባቸው። ይገባኛል ጥያቄያቸውን በህግ ነው መጠየቅ አለባቸው። ህዝቡንም ሊረብሹ አይገባም። ፓርቲዎች ችግራቸውን በህግና በስርዓት ነው የሚጨርሱት።
የክልሉ ግዚያዊ አስተዳደር ምክትል ፕሬዝዳንትና የጸጥታ ዘርፍ ኃላፊ ሌተናንት ጀነራል ታደሰ ወረደም ካንድ ወር በፊት በሰጡት መግለጫ የክልሉ የጸጥታ ኃይል ለማንኛውም አካል እንደማይወገንና በክልሉ በተለይ በመቀለ ከተማ የድጋፍም ሆነ የተቃውሞ ሰልፍ ለተወሰነ ጊዜ የተከለከለ መሆኑን አስታውቀው ነበር። ባለፈው አርብ መስከረም 3 ቀን 2017 በአዲስ አበባ መግለጫ የሰጡት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር የህወሓት መሪዎች የፖለቲካ ልዩነቶቻቸውን በውይይት እንዲፈቱ ማሳሰብ ቻይ ዘነጋም። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
የተከበራችሁ አድማጭ ተመልካቾቻችን የተከታተላችሁት የምሽቱን አብይ ርዕሰ ጉዳይ ነበር። የትንታኔ መጽሔት ዘገባዎቻችን ይቀጥላሉ። ሃሪስና ትራምፕ በዩናይትድ ስቴትስ የማህበራዊ ሚዲያ የሚገባቸውን ደንቦች እንዲለወጡ ይሻሉ። በዩናይትድ ስቴትስ የኢንተርኔት አጠቃቀም የንግግር ነጻነትን የሚመለከቱ ነባር ህጎች ከሁሉም የፖለቲካ ቡድን ጎራዎች ጥያቄ እየቀረበባቸው ነው። የአሜሪካ ድምጽ ማድብል ሁለቱ ፕሬዝዳንታዊ እጩዎቹ ካማላ ሃሪስና የቀድሞ ፕሬዝዳንት ዶናልድ ትራምፕ ጉዳዩን አስመልክቶ ያላቸውን አቋም መልከት ታድርጓል። አሉላ ከበደ እንደሚከተል ያቀርባል።
Would you like now to apologize to the victim?
ለሰራው ስራ ይቅርታ መጠየቅ ትሻለህ?
ሁለቱም የዩናይትድ ስቴትስ ዋና ዋና የፖለቲካ ፓርቲዎች የሚስማሙበት አንድ ነገር ቢኖር የማህበራዊ ሚዲያ ኩባንያዎች አሰራራቸውን መቀየር አለባቸው የሚለው ነው። እናም በፕሬዝዳንታዊ ምርጫ አሸንፎ ዋይት ሃውስን የሚቆጣጠር ያንን ግብ ለማሳካት መሞከሩ አይቀሬ ይመስላል።
If we don't have free speech, then we just don't have a free
የንግግር ነጻነት መብት ከሌለን ነጻ ሀገር አለን ማለት አንችልም።
የሪፐብሊካን ፓርቲው ፕሬዝዳንታዊ እጩ ዶናልድ ትራምፕ በምርጫ ዘመቻቸው ድረገጽ ላይ ባሰፈሩት ጽሑፍ በዩናይትድ ስቴትስ የመጀመሪያው ህገ መንግስታዊ ማሻሻያ መሰረት የተረጋገጠው የዜጎች የንግግር ነጻነት መብት አንዳንድ የማህበራዊ ሚዲያ ኩባንያዎች እየተጣሰ ነው ሲሉ ይተቻሉ። ትራምፕ እንደ አውሮፓውያን የዘመን አቆጣጠር ጥር 6 2021 በዩናይትድ ስቴትስ ምክር ቤት ህንጻ ላይ የደረሰውን ጥቃት ተከትሎ አንዳንድ የማህበራዊ ሚዲያዎችን እንዳይጠቀሙ ለጊዜው ታግደው ነበር።
Upon my inauguration as president, I will ask Congress to send a bill to my desk revising section 230 to get big on
ፕሬዝዳንቱኝ ቃለ መሐላ እንደፈጸምኩ ምክር ቤቱ ግዙፎች የማህበራዊ መገናኛ ብዙሃን ከሳንሱር ድርጊት እንዲርቁ የህገ መንግስቱን አንቀጽ 230ን መርምሮ የማሻሻያ ህጉን ረቂቅ እንዲልክልኝ ጠይቃለሁ።
እንደ አውሮፓውያን የዘመን አቆጣጠር በ1996 የጸደቀው የኮሙኒኬሽንስ ለምግባር ህግ አካል የሆነው የህገ መንግስቱ ማሻሻያ አንቀጽ 230 ዛሬ የምናውቀውን የኢንተርኔት አጠቃቀም ደንብ ለመመስረት መሰረት ሆኗል ይላሉ የካሊፎርኒያ ዩኒቨርሲቲ የቴክኖሎጂ ፖሊሲ ጥናቶች ዳይሬክተር ብራንዲ ኖኔክ።
It actually empowers platforms to be able to moderate and remove content without a risk of liability. Now, we often hear that the First Amendment is being infringed upon by these platforms.
በርግጥ የማህበራዊ ሚዲያ ኩባንያዎቹ ተጠያቂ የመሆን ጣ ይጠብቀናል የሚል ስጋት ታያደርባቸው ተገቢ ያልሆነ ይዘት ያላቸውን መልእክቶች ከመድረካቸው ማስወገድ የሚችሉበትን አቅም ያጎናጽፋቸዋል። አሁን የመጀመሪያው ህገ መንግስታዊ ማሻሻያ በእነኚህ መድረኮች እየተጣሰ ነው የሚል አባባል ብዙ ጊዜ እንሰማለን። ሆኖም የመጀመሪያው ህገ መንግስታዊ ማሻሻያ የሚመለከተው መንግስት የዜጎችን የመናገር ነጻነት ያለማፈኑን ማረጋገጥ ብቻ ነው። የማህበራዊ መገናኛ መድረኮቹ የግል ተቋማት እንደመሆናቸው ይህ የመጀመሪያው ህገ መንግስታዊ ማሻሻያ ይልቁንም መብታቸውን ለማስከበር የሚቆም ነው።
ቀደም ሲል ይህን አንቀጽ ለማሻሻል የተደረገው ሙከራ አልተሳካም። በ2021 ትራምፕ የማህበራዊ መገናኛ አውታሮቹን እንዳይጠቀሙ ከታገዱ በኋላ ከሪፐብሊካን ወገን የሆኑ መራጮች የሚበዙባቸው ሁለት ግዛቶች ፍሎሪዳና ቴክሳስ የማህበራዊ ሚዲያ ኩባንያዎች በግጭቶቻቸው ላይ የሚወጡ የፖለቲካ ንግግሮችን የመቆጣጠር አቅማቸውን የሚገድቡ ህጎች አጽድቀዋል። ሆኖም የማህበራዊ ሚዲያ ኩባንያዎች ከመንግስት ጣልቃ ገብነት ነጻ የሆነ የአርትዖት ውሳኔዎችን የመወሰን መብት አላቸው ሲል የዩናይትድ ስቴትስ ጠቅላይ ፍርድ ቤት ባሳለፈው ብይን መሰረት ግዛቶቹ አጽድቀዋቸው የነበሩት እነኚህ ህጎች በያዝነው ዓመት ተፈጻሚ ሳይሆኑ ቀርተዋል።
በሮሂንጋ ስደተኞች ላይ የተነጣጠሩ የጥላቻ ንግግሮች የተንሰራፉበት ነበር።
ከካማላ ሃሪስ የዲሞክራት ፓርቲ ወገን የሆኑ የፖለቲካ መሪዎች በበኩላቸው የማህበራዊ ሚዲያ ኩባንያዎች ብዙውን ጊዜ ሌሎችን የሚጎዱ ንግግሮች በመድረኮቻቸው እንዲስተናገዱ ይፈቅዳሉ ሲሉ ይወቅሳሉ። እንደ አውሮፓውያን የዘመን አቆጣጠር በ2022 ምክትል ፕሬዝዳንት ሃሪስ ችግሩን ለመፍታት በዋይት ሃውስ የተዋቀረ ግብረ ኃይል ይፋ አድርገው ነበር። ተከታዩም የሲስፓን ቴሌቪዥን ጣቢያ ቅጂ ይህንኑ ያሳያል።
Hate has become so common on the internet that as a society it's kind of becoming normalized and
የጥላቻ ይዘት ያላቸውን መልእክቶች በበይነ መረቦች ማሰራጨት በእጅጉ የተለመደ ከመሆኑ የተነሳ እንደ ማህበረሰብም እየተላመደ ነው ስለመጣን አንዳንዶች አሁንማ በቃ የማይቀር ጉዳይ ሆኗል ሊሉ ይችላሉ።
ለሁሉ ታዲያ የማህበራዊ ሚዲያ ኩባንያዎች በበይነ መረብ አውታሮቻቸው ላይ የሚወጡ መረጃዎችን ይዘት የማረጋገጥና የመቆጣጠር መብታቸው እንደተጠበቀ ይቀጥላል። ይሁን እንጂ ይህ ጉዳይ ለብዙ ፖለቲከኞችና ዜጎች አሁንም ገና ሁነኛ መቋጫ አልተበጀለትም።
ተከታዩ ዘገባችንም የዩናይትድ ስቴትስ ጉዳይ ላይ የሚያተኩር ነው። ፕሬዚዳንት ጆ ባይደን በመጪው ቅዳሜ የአውስትራሊያ፣ ህንድና ጃፓን መሪዎችን በዋይት ሀውስ ተቀብለው ኳድ በሚል የሚታወቀው የአራቱ ቡድን ሀገራት ስብሰባን ያስተናግዳሉ። ቡድኑ በተለይም በኢንዶ ፓስፊክ ቀጠና ባለ ስልታዊና የጸጥታ ትብብር ላይ የሚያተኩር ነው። ህዝብ በብዛት በሚገኝበት ቀጠና ውስጥ ለቻይና ከኢኮኖሚም ሆነ ከስልት አንጻር ቀጠናው ወሳኝ መሆኑ ተነግሯል። የአሜሪካ ድምጽ ዘጋቢ አንብታ ፓውል ያሰናዳችው ዘገባ ቀጥሎ ይቀርባል።
ኳድ በሚል መጠሪያ የሚታወቀውን የህንድ፣ ጃፓን፣ አውስትራሊያ እና አሜሪካ የቡድን ግንኙነትን ወደ በለጠ ደረጃ ማሳደግ የፕሬዝዳንት ባይደን ዋና ትኩረት እንደሆነ ዋይት ሀውስ አስታውቋል። ኢንዶ ፓስፊክ በመባል የሚታወቀው ቀጠና አራቱን ሀገራት የሚነካ እንደሆነ ሲታወቅ፣ ዴላዌር በሚገኘው መኖሪያቸው ስብሰባውን የሚያስተናግዱት ባይደን ልዩ ትኩረት የሚሰጡት እንደሆነም ተነግሯል። ካትሪን ዣምፒየር የዋይት ሀውስ ቃል አቀባይ ናቸው።
This leaders commit summit will focus on bolstering the strategic
ጉባኤ በሀገሪቱ መካከል ስልታዊ አንድነት እንዲኖርና በኢንዶ ፓሲፊክ ቀጠና የጋራ ራዕያችንን እውን የምናደርግበት እንዲሁም ተጨባጭ ውጤቶችን በመናሳይበት ላይ የምናተኩርበት ነው።
አራቱ ሀገራት በቀጠናው አሳሳቢ በሆኑት ጉዳዮች ላይ እንደሚያተኩሩና ህገወጥ የአሳ ማስገርን በተመለከተም የአቋም መግለጫ እንደሚያወጡም ባለስልጣናት ተናግረዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ከርት ካምቤል
vast majority of those fishing fleets are Chinese. We think these capacities
አብዛኞቹ የአሳ አጥማጅ መርከቦች የቻይና ናቸው። የአካባቢው መንግስታት በእነርሱ ወገን ባሉት የውሃ አካላት ላይ ህገወጥ የአሳ ማስገር እንዲከላከሉ ያግዛል።
ሁለቱ የአሜሪካ ፕሬዝዳንታዊ እጩዎች ከቻይና ጋር ያለውን ግንኙነት በተመለከተ የተለያየ አቀራረብ አላቸው። የሪፐብሊካኑ እጩ የቀድሞው ምክትል ፕሬዝዳንት ዶናልድ ትራምፕ በቻይና ላይ ታሪፍ መጨመር እንዳለበት አስታውቋል። ዴሞክራቷ ካማላ ሃሪስ ግን የባይደንን አቋም እንደሚያንጸባርቁ ይጠበቃል። ይህም በርካታ ሀገራትንና ዲፕሎማሲያዊ ግንኙነቶችን የሚነካ ጉዳይ እንደሆነም ተነግሯል። የአራቱ ሀገራት መሪዎች በአንድ ክፍል ውስጥ መገናኘታቸው ነጻ ሆነው እንዲነጋገሩ እድል የሚከፍት መሆኑን ተንታኞች ይናገራሉ። ራንድ የምርምር ኮርፖሬሽን የተሰኘው ተቋም ባልደረባው ራፊቅ ዶሳኒ
ዋናው
ጉዳይ ላይ ምንም እየተባለ አይደለም። ዋናው ጉዳይ ቻይና ነች። ከቻይና ጋር ያለውን ፉክክር መገዳደርን የተመለከተ ነው። በመግለጫው ላይ ይህ አልተመለከተም።
የመሪዎቹ ዋና ትኩረት ግን ቻይና እንዳልሆነች ተንታኞች ይናገራሉ። ካትሪን ፓይክ ከስልታዊና ዓለም አቀፍ ጥናቶች ማዕከል
ይህ ቻይናን ለማፈን የሚሰራ ቡድን አይደለም። የኳድ ዋና ትኩረቱ በጤና መሰረተ ልማትና የሀገራትን የውሃ ክልልና የያዘውን ሀብት በመቆጣጠር እንዲሁም የህዝብ ለህዝብ ግንኙነት ላይ ያተኮረ ነው።
ጆ ባይደን የአራቱ የኳድ ቡድን ሀገራት መሪዎችን ጉባኤ በመጪው ቅዳሜ በመኖሪያ ቤታቸው ያስተናግዳሉ። በአኒታ ፓውል ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በመቀጠል ደግሞ የምናልፈው ወደ አውሮፓ የፍልሰተኞች ጉዳይ ነው። ብሪታንያ የፍልሰተኞችን ቁጥር ለመቀነስ ስትል የጣሊያንን አካሄድ እንዳትከተል የሰብአዊ መብት ድርጅቶች ጥሪ አቅርበዋል። ብሪታንያ ከፈረንሳይ ጋር በሚያገናኛት በአትላንቲክ ውቅያኖስ ወሽመጥ ወይም ኢንግሊሽ ቻነል በኩል የሚያቀኑትን በርካታ ፍልሰተኞች ለመቀነስ ጣሊያን የተጠቀመችበት መንገድ ስራ ላይ እንዳታውል የሰብአዊ መብት ቡድኖቹ አሳስበዋል። የሰብአዊ መብት ቡድኖቹ ጥሪውን ያቀረቡት የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ጣሊያን ሜዲትራኒያን ባህር ያቋርጡ የሚገቡ ፍልሰተኞችን በመከታተሉ ረገድ ስላስመዘገበችው ስኬት በይበልጥ ለመረዳት በዚህ ሳምንት ወደ ሮማ ማቅናታቸውን ተከትሎ ነው። ሄነሪ ሪጅዌል ያጠናቀረውን ዘገባ ቆንጅታዬ እንደሚከተለው አሰናድታለች።
በፈረንሳይዋ ካሌ የባህር ጠረፍ አጠገብ እንደ ነገሩ ተጠጋግነው በተሰሩ መጠለያዎች የሚበዙት ሱዳናውያን የሆኑ ፍልሰተኞች ብሪታንያ የሚደርሱበትን እድል በጉጉት እየተጠባበቁ ተቀምጠዋል። ባለፈው ሳምንት የተሳፈሩባት ደካማ ጀልባ ፈረንሳይ ጠረፍ ላይ ከአለት ዳር ተጋጭታ 8 ፍልሰተኞች ውሃ ወስዷቸዋል። ስማችን እንዳይገለጽብን ያሉት እነዚህ ሱዳናውያን ፍልሰተኞች ያም ሆኖ ሐሳባቸውን እንዳለወጡ ነው የሚናገሩት።
Everybody is afraid, but we must take this risk.
እዚህ ያለው ሰው ሁሉ ይፈራል እኮ ግን የመጣው ይምጣ እንደምንም ብለን ዩኬ መግባት አለብን ብለን ነው ሌላ ምንም አማራጭ የለም
ከፈረንሳይ ወደ ደቡባዊ የእንግሊዝ ጠረፍ በትናንሽ ጀልባዎች የሚዘልቁት ፍልሰተኞች ቁጥር ጨምሯል እንደ አውሮፓውያን አቆጣጠር በዚህ በ2024 ዓመተ ምህረት እስካሁን ባለው ጊዜ ብቻ ከ22000 በላይ ወደ እንግሊዝ አቋርጠዋል ባለፈው ቅዳሜ ከ800 በላይ እንደገቡ ነው የተነገረው የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ከትናንት በስቲያ ሰኞ ወደ ጣሊያን የተጓዙ ሲሆን የጉዟቸው ዓላማ ጣሊያን በሜዲትራኒያን ባህር በኩል ከሰሜን አፍሪካ በማቋረጥ የቀጠለውን ፍልሰት ለመቀነስ በቅርብ ጊዜ ካገኘችው ስኬት ትምህርት ለመቅሰም መሆኑን ተናግረዋል።
በፍልሰቱ መስመር ላይ ካሉት አገሮች ጋር በኩልነት ተቀናጅታችሁ የፍልሰቱን መነሻዎች ከምንጩ መፍትሄ ለመፈለግ ፍልሰተኛ አዘዋዋሪዎችንም ለመታገል በመስራታችሁ አስደናቂ ውጤት አምጥታችኋል። ይህም በመሆኑ በባህሩ በኩል ወደ ጣሊያን የሚገቡ ፍልሰተኞች ቁጥር ከ2022 አንስቶ በ60% ቀንሷል።
ጣሊያን፣ ሊቢያና ቱኒዚያ በባህር ጠረፎቻቸው በኩል የሚያልፉትን ፍልሰተኞች እንዲያስቆሙላት ከሁለቱ ሀገሮች ጋር የብዙ ሚሊዮን ዶላር ስምምነት አድርጋለች። የሰብአዊ መብት ድርጅቶች በበኩላቸው ሁለቱን ሀገሮች በፍልሰተኞች ላይ በስፋት የመብት ረገጣ አድራጎት ይፈጽማሉ በማለት ይወነጅላሉ። ጣሊያን ካልቤኒያም ጋር በብዙ ሺዎች የተቆጠሩ ጥገኝነት ጠያቂዎችን ማመልከቻቸው እዚያ ሆኖ እንዲታይላቸው ለትልቅ ባለፈው አመት ስምምነት ላይ ደርሳለች። የጣሊያን ጠቅላይ ሚኒስትር ጆርጂያ መሎኒ ሲናገሩ
Tutti come io credo
if it works as I hope it will everybody can understand
ይህ የሚሰራ ከሆነ ደግሞ ይሰራል ብዬ ነው ተስፋ ማደርገው መጠነ ሰፊ ለሆነው የፍልሰተኞች ጎርፍ መፍትሄ የሚሰጥ አዲስ መላ ሆኖ ሊያገለግል ይችላል።
ጠቅላይ ሚኒስትሯ ይህን ይበሉ እንጂ ጣሊያን የቀረጸችውን የፍልሰተኞች ማስቆሚያ መላ በሚመለከት ጥያቄ የሚያነሱ አሉ። የብሪታንያ የአምነስቲ ኢንተርናሽናል ጽህፈት ቤት ዋና ስራ አስፈጻሚ ሳሻ ዳሽሙክ አንዱ ናቸው።
Amnesty International has some deep concerns as to whether it really is being
Amnesty International ጣሊያን በዚህ አሰራሯ በአለም አቀፍ ህግጋትና በሰብአዊ መብት ህግ ያሉባትን ግዴታዎቿን ያከበረች ነው ወይ የሚለውን እጅግ አሳሳቢ አድርጎ ይመለከተዋል። እንደ ዩናይትድ ኪንግደም ያሉ አገራት የሚሰራ የጥገኝነት ጉዳይ ስርዓት እንደሚቀርጹ ተስፋ እናደርጋለን። ያን ስንል የጥገኝነት ማመልከቻዎችን በተገቢው መንገድ ነገር ግን በፍጥነት ለማስተናገድ የሚያስችል ስርዓት ለማለት ነው። ከዚህም ሌላ አብዛኞቹ ፍልሰተኞች እጅግ አስቀቃቂ ሁኔታዎችን ሸሽተው የተሰደዱ መሆናቸውን በመገንዘብ በሰባዊ መንገድ የሚያስተናግድ ፍርሃት ማለታችን ነው።
ፈረንሳይ የባህር ጠረፏ ላይ የፍልሰተኞች ቁጥጥሯን እንድታጠናክር ብሪታንያ በሶስት አመታት ጊዜ ውስጥ ተከፍሎ የሚያልቅ 600 ሚሊዮን ዶላር በመስጠት ላይ ስትሆን ወደ እንግሊዝ የሚያቀኑት ፍልሰተኞች ቁጥር ግን መጨመሩን እንደቀጠለ ነው። የብሪታንያ ጠቅላይ ሚኒስትር ስታርመር የሚያተኩሩት ተቀባይነት የማያገኙ ጥገኝነት ጠያቂዎችን ወደ ሀገራቸው መመለስ ላይና ፍልሰተኞችን በህገ ወጥ መንገድ የሚያስተላልፉ የተደራጁ ቡድኖችን ለማጥፋት እንዲቻል የተሻለ የስለላ ክትትልና የፖሊስ ቁጥጥርን ማጠናከር ላይ እንደሚሆን አሳውቀዋል።
የአንጋፋው ፖለቲከኛና የዩኒቨርሲቲ ምሁር ፕሮፌሰር በየነ ጴጥሮስ ስርዓተ ቀብር በዛሬው ዕለት በጴጥሮስ ወጳውሎስ ተፈጽሟል። ከቀብራቸው በፊት በሚሊኒየም አዳራሽ የሽኝት መርሃ ግብርም ተካሂዷል። በመርሃ ግብሩ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ፕሮፌሰር በየነ ሀገርን በመወደድና ተክቶ በመስራት ለትውልድ ትምህርት የሚሆኑ ናቸው ሲሉ ተናግረዋል። በኢትዮጵያ የዩናይትድ ስቴትስ ኤምባሲም በፕሮፌሰሩ ህልፈት የማዘኑን ጨምሮ ገልጿል። ኬኔዲ አባተ ተከታዩን አሰናድቷል።
አንጋፋው ፖለቲከኛና የባዮሎጂው ሊቅ ፕሮፌሰር በየነ ጴጥሮስ በሃዲያ ዞን ምስራቅ ባዶዋቾ ወረዳ ሾኔ ከተማ አቅራቢያ በመትገኝ ገጠራማ መንደር መጋቢት 1942 ዓ.ም ነው የተወለዱት። ከቀድሞው ቀዳማዊ ኃይለ ሥላሴ ከአሁኑ የአዲስ አበባ ዩኒቨርሲቲ በ1965 ዓ.ም የመጀመሪያ ዲግሪያቸውን በስነ ህይወት ወይም ባዮሎጂ የትምህርት ዘርፍ የላቀ ውጤት ማምጣታቸውን ተከትሎ እዚያው በመምህርነት ተቀጥረው ስራቸውን የጀመሩት ፕሮፌሰሩ በዩናይትድ ስቴትስ የተከታተሉትን የ ሁለተኛና የዶክትሬት ዲግሪ ትምህርት እንዳጠናቀቁም ወደ አገራቸው በመመለስ በአዲስ አበባ ዩኒቨርሲቲ የመምህርነት ስራቸውን እንደቀጠሉ የህይወት ታሪካቸው ያስረዳል። በዩኒቨርሲቲውና በሌሎችም የሀገር ውስጥና የውጭ ከፍተኛ የትምህርት ተቋማት በርካታ የድህረ ምረቃና የዶክትሬት ተማሪዎችን በማስተማርና በማማከር ለስኬት ያበቁት ፕሮፌሰር በየነ በኢትዮጵያ ፖለቲካ ውስጥም ጉልህ አሻራቸውን ማሳረፍ የቻሉ አንጋፋ ፖለቲከኛ ናቸው። እኚህ ታዋቂ ፖለቲከኛ መምህርና ተመራማሪ ለተሻለ ህክምና ባቀኑበት በኬንያ ናይሮቢ በዚህ ሳምንት ሰኞ ለሊት ነበር በ75 ዓመታቸው ያረፉት። ዛሬ ሐሙስ መስከረም 9 ቀን 2017 ዓ.ም ሽኝት ተደርጎላቸው ስርዓተ ቀብራቸውም ተፈጽሟል። በአዲስ አበባ ሚሊኒየም አዳራሽ በተካሄደው የሽኝት መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካታ ከፍተኛ የመንግስት የስራ ኃላፊዎች፣ የፖለቲካ ፓርቲዎች መሪዎችና ተወካዮች፣ የፕሮፌሰሩ ቤተሰቦችና ወዳጅ ዘመዶቻቸው ተገኝተዋል። ብዙም ባልተለመደ ሁኔታ በዛሬው የሽኝት ስነ ስርዓት ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ፕሮፌሰር በየነ ለትውልድ ተምሳሌታዊ ተግባር እንደፈጸሙ ገልጸዋል።
ከኚህ ታላቅ ሰው ትውልድ መማር ያለበት ሀገርን መውደድ፣ ቤተሰብን መውደድ፣ ተክቶ መስራትና እንዲህ ባለ ክብር ለመሸኘት መብቃት ታላቅ እድል ስለሆነ ይህንን ትምህርት ከሳቸው ሁላችንም መቅሰም ያለብን ይመስለኛል። ፕሮፌሰር በየነ ባለፉበት የህይወት መንገድ፣ የህይወት ታሪካቸው እና ማንነታቸው የሚያሳየው እጃቸው ደም የለበትም፣ ልባቸው ጥላቻ የለበትም። የምህረት አምላክ በእረፍት እንደሚያኖራቸው እተማመናለሁ። ባልተቤትና ልጆች ልትጽናኑ ይገባል። የሚያኮራ አባት፣ የሚያኮራ አያት ስላላችሁ ብዙዎች ለዚህ አልታደሉም። ሁላችንም እንደሳቸው አገራችንን ወደን አገልግለን በክብር ለማለፍ እንዲያበቃን እመኛለሁ።
ከ38 ዓመታት በላይ በአዲስ አበባ ዩኒቨርሲቲ በመምህርነትና በኃላፊነት ያገለገሉት የአሁኑ የኢትዮጵያ ሳይንስ አካዳሚ ስራ አስፈጻሚ ፕሮፌሰር ተከተል ዮሐንስ የፕሮፌሰር በየነ ጴጥሮስ ተማሪ ናቸው። ቀጥሎም ለረጅም ዓመታት ባልደረባቸው በመሆን በዩኒቨርሲቲው አብረዋቸው እንደሰሩ የሚናገሩት ፕሮፌሰር ተከተል ስለ ፕሮፌሰር በየነ ለአሜሪካ ድምጽ ተከታዩን ብለዋል።
ፕሮፌሰር በየነ ታላቅ ምሁር፣ ታላቅ አስተማሪ፣ እንደገና ደግሞ ታላቅ ተመራማሪ፣ የምርምራቸው ውጤትም ለሀገር ፋይዳነት ያለው ብዙ ጠቀሜታ ያለው፣ ለምሳሌ ያህል ማስታውሰው ኤችአይቪ ኤድስ በሀገራችን የተንሰራፋ ባለበት ጊዜ አሶሲሽን ሁሉ በማቋቋም ዩኒቨርሲቲ ውስጥ ተማሪዎች እንዴት ፕሪቬንቲቭ ሜዥር መውሰድ እንዳለባቸው ትልቅ ሮል የነበራቸው ናቸው። በተጨማሪ በተለይ ወባ ላይ ትልቅ ምርምሮችን ሰርተዋል። ከምርምር ባሻገር ደግሞ ብዙ ምሁሮችን በተለይ በማስተርስ በፒኤችዲ ሌቭል ያፈሩ ከዛም አልፎ ደግሞ የምርምር ስራዎቻቸው በተለያዩ ኢንተርናሽናል በሆኑ የምርምር ጽሁፎች ፐብሊሽ ቢሆኑ አንቱታን ያተረፉ ታላቅ ምሁር፣ የብዙዎች አባት፣ ብዙዎችን ያስተማሩና ያበቁ ጀግና ምሁር ናቸው ግን የሚያንስባቸው አይደለም። ከዚህ በተጨማሪም ያው ለኮሚኒቲ ያላቸው ሶሻል አስፔክታቸው ደግሞ በጣም የሚደነቅ ነበር።
ከልጅነት እስከ ሽምግልና አብሮ አደግ ጓደኛቸው እንደሆኑ የገለጹልን ጋሽ ዮሐንስ ሙሊሶ ፕሮፌሰር በየነ ከማህበራዊ ህይወት ጀምሮ በመልካምነት የሚመሰከርላቸው ሰው እንደነበሩ አውቅተውናል።
እሱ የኢትዮጵያ አምባሳደር እኮ የኢትዮጵያ አምባሳደር ብሔርም የሌለው መቼም እንግዲህ ሰው ኖሮ መኖሩ መሄዱ አይቀርም። የተወለደው እኛ የእንግድነት ዘመን ነው የቦታ ቦታ። ስለዚህ በዚህ በእንግድነት ዘመን ውስጥ ሰዎች የሰዎች አኗኗር ተያይዞ ተጋግዞ ድሆችን በመርዳት እሱ አንድ ቀን ፊቱ እንትትል አታውቅም። የእኔ ቤተሰብም ቅርብ ላ ስለሆን ዮሐንስ እንዴት ሆንክ ታሜ ነበረ በየጊዜ እየመጠ ጠይቀኛል። እንዴት አድርገሽ ነው? በደንብ አድርገሽ ነው ያችው ይላታል ለባለቤቴ። እና መዛ በጣም ወደ እጅግ በጣም አድርገን ወደ
በፕሮፌሰር በየነ ህልፈተ ህይወት በርካቶች ሀዘናቸውን የገለጹ ሲሆን ከነዚህ መካከል የሆነው በኢትዮጵያ የዩናይትድ ስቴትስ ኤምባሲ የሰላማዊ ፖለቲካ ትግል አቀንቃኝ የነበሩት ታዋቂው ኢትዮጵያዊ ፕሮፌሰር በየነ ጴጥሮስ ከዚህ ዓለም በሞት መለየታቸውን ስንሰማ በጣም አዝነናል ብሏል። ትምህርታቸውን ከተከታተሉበት ከዩናይትድ ስቴትስ ጋር ያላቸው ግንኙነት ለእውቀትና ለለውጥ ያላቸውን ቁርጠኝነት የሚያሳይ ነበር ሲልም አክሏል። ፕሮፌሰሩ በሙያቸው 120 ሳይንሳዊ የጥናት ውጤቶችን በግልና በጋራ በመሆን በተለያዩ ጥናታዊ መጽሔቶች ላይ አሳትመዋል። ከመምህርነት ሙያቸው በተጨማሪ ከሶስት አስርት ዓመታት በላይ በዘለቀው ተግባራዊ አደባባይ የፖለቲካ ህይወታቸው የሰላማዊ ፖለቲካ እንቅስቃሴ ተምሳሌት እንደሆኑ ጠቅላይ ሚኒስትር አብይን ጨምሮ በብዙዎች ተመስክሮላቸዋል። የደርግ መንግስት ወድቆ ኢህአዴግ ኢትዮጵያን መምራት በጀመረበት በ1983 ዓ.ም በግልጽ ፖለቲካውን የተቀላቀሉት ፕሮፌሰር በየነ የኢትዮጵያ ፌደራላዊ ዴሞክራሲያዊ አንድነት መድረክና ኢሶዴፓን ጨምሮ የተለያዩ የፖለቲካ ፓርቲዎችን ከማቋቋምና ከመምራት ጀምሮ በአገሪቱ የፖለቲካ ምህዳር ላይ መሪ ተዋናይ ከነበሩ አንጋፋ ፖለቲከኞች አንዱ ናቸው። በሽግግር መንግስቱ ወቅት የትምህርት ምክትል ሚኒስትር ከመሆን ጀምሮ እስከ ፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተርነት በተለያዩ መንግስታዊ ኃላፊነቶችም ያገለገሉ ሲሆን ለሚሰጧቸው የተለያዩ አገልግሎቶች ተደራራቢ ደሞዝና ጥቅማ ጥቅም ባለመውሰድም ይታወቃሉ። የኚህ አንጋፋ ምሁርና ፖለቲከኛ ሥርዓተ ቀብር በጴጥሮስ ወጳውሎስ መካነ መቃብር ነው ዛሬ ሐሙስ መስከረም 9 ቀን የተፈጸመው። ፕሮፌሰር በየነ ጴጥሮስ ባለትዳር የነበሩ ሲሆን የአራት ልጆች አባትም ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አሁን ሰዓቱ በኢትዮጵያውያን ሰዓት አቆጣጠር ከምሽቱ 3:35 ላይ ያመለክታል። እንግዲህ አድማጭ ተመልካቾቻችን አብራችሁ ስለሆናችሁ እናመሰግናለን። የሐሙስ ምሽት መሰናዷችን ይቀጥላል። ግጭት ባለባቸው አንዳንድ የኦሮሚያ ዞኖች የስልክ አገልግሎት መቋረጡን ነዋሪዎች ተናገሩ። በኦሮሚያ ክልል ሰሜን ሸዋ ዞን እንዲሁም ደግሞ ምዕራብ ወለጋና ቄለም ወለጋ ዞኖች የስልክ አገልግሎት ረዘም ላለ ጊዜ መቋረጡን የገለጹ የአካባቢው ነዋሪዎች በመጣኔ ሀብታዊና በማህበራዊ ስቃሴዎቻቸው ላይ ከፍተኛ የሆነ ተጽዕኖ እያደረሰ መሆኑን ተናግረዋል። የአገልግሎት መቋረጥ ከአካባቢው የጸጥታ ችግር ጋር ተዳምሮ አሳሳቢ እንደሆነባቸውም አመልክቷል። በምዕራብ ወለጋና ቄለም ወለጋ ዞኖች በሚገኙ በርካታ ወረዳዎችም በተለይም የኢንተርኔት አገልግሎት ከተቋረጠ ከአራት ዓመታት በላይ ማስቆጠሩን ነው ነዋሪዎቹ የተናገሩት። ፀሐይ ዳምጠው ዘገባ አላት።
በኦሮሚያ ክልል ግጭት ባለባቸው ዞኖች ውስጥ በተለይ በምዕራብና ቄለም ወለጋ ዞኖች ውስጥ በሚገኙ በርካታ ወረዳዎች የስልክ አገልግሎት ከተቋረጠ ዓመታት መቆጠራቸውን ነው ነዋሪዎች ለአሜሪካ ድምጽ ተናገሩት። የአገልግሎቱ መቋረጥ ማህበራዊና ኢኮኖሚያዊ ጉዳቶች እያስከተለባቸው መሆኑንም ነዋሪዎች ገልጸዋል። የቄለም ወለጋ ዞን ግዳሚ ወረዳ ግራይሶን ካቀበሌ ነዋሪ መሆናቸውን የገለጹት አቶ ከድር አሜ የኔትወርክ አገልግሎት ከተቋረጠባቸው ዓመታት መቆጠሩን ገልጸው ስልክ መደወል ከፈለጉ ወደ ሌላ አካባቢ ለመጓዝ እንደሚገደዱ ተናግረዋል።
ኔትወርክም በደጅራ ዲኔ ለፈፈጉ ፈጉ ዲኔ ተበፋያ ቤቱ ጋር ለምንሌ በውንደንዲኝ በይፋቱ ያድ መገባባሌ ተተበፈተማሌ እኒካኒ ሞረኮ ሳከቲን ቀበሌ ታጅራ ባዴዋቶ
የስልክ ኔትወርክ እኛ አካባቢ ላይ የለም። አንዳንዴ ከበርካታ ጉዞ በኋላ ዳገት ላይ ወጥተን እንዳጋጣሚ ነው ሌላ ቦታ ያሉትን ቤት ዘመድ የምናገኘው። ዳገት መውጣት የማይችሉ ደግሞ ይህን እድል አያገኙም። አሁን ባለውበት ቦታ ራሱ 30 ደቂቃ አልሞላም እየመጣ እየተቋረጠ ነው ያለው። እናም መንግስት ችግራችንን ተረድቶ አገልግሎቱን ቢመልስልን እንላለን።
የሰሜን ሸዋ ዞን ነዋሪ መሆናቸውን የገለጹትና ለደህንነታቸው በመዝጋት ስማቸውን እንዳንጠቅስ የጠየቁት ሌላ አስተያየት ሰጪ በዞኑ የስልክ አገልግሎት ከተቋረጠ 2 ሳምንት አልፎታል ሲሉ ያንን ተከትለው መጡ ያሏቸውን ችግሮች አብራርተዋል።
ኔትወርክ ነዳንጭቱኒ ኔትወርክ ኮፋሚቲ ወኒ ከመዩ ቢየ ከነቲ ኤርጋ ቢልቢል አንተ ኩሬጅራ
ሁሉም ነገር በስልክ የሚንቀሳቀስ በሆነበት በአሁኑ ጊዜ እኛ ጨለማ ውስጥ ነን። ስለ ገበያ መረጃ የለንም። ስለ ጤና፣ ስለ ትምህርት በአጠቃላይ ምንም መረጃ የለንም። አስቸጋሪ ሁኔታ ውስጥ ነን። የስልክ ኔትወርክ ሲቋረጥ የስልክ አገልግሎት ብቻ አይደለም ህብረተሰቡ የሚያጣው። በአገር ደረጃ ሁሉም አገልግሎት በሚባል ሁኔታ በስልክ ከሆነ ቆይቷል። አሁን ስልክ ግብይትም፣ የትራንስፖርት፣ የትምህርት፣ የጤናና ዘርፈ ብዙ አገልግሎቶችም የሚከናወንበት ነው። ነገር ግን አሁን አገልግሎት መቋረጡ ወላድ እናቶች ሳይቀሩ አምቡላንስ እያለ መጥራት ባለመቻሉ ለአደጋ እየተጋለጡ ነው። አደጋ ካጋጠመን በምንም መልኩ መረጃውን ለሚመለከተው አካል ማድረስ አስቸጋሪ ነው። መንግስት አፋጣኝ መፍትሄ ቢሰጠን እንላለን።
በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ጠየቁና በምዕራብ ወለጋ ዞን የባቦ ገንቢል ነዋሪ መሆናቸውን የተናገሩት አስተያየት ሰጪም የአገልግሎቱን መቋረጥ አብራርተዋል።
kami lamman kun mo kami motumma yoga namurte kami warana bisumma oromo mo bordo kaaje tu kama kana gidutimmo waliti buinde kata ummatemara ko sa kaamu tista grabera
ba akababiyachin yemengist yezetta hailochina yoromo netsanet serawit taataqiyoch inkasakasalu andu zare kemetta lelanyaw nege imetal gichitoch beyekenu allu በመካከል ንጹሃን ዜጎች ይጎዳሉ አሁንም ቀጥሏል የስልክ አገልግሎት የለንም ከተቋረጠ ሰንብቷል የመንግስት አካላት ስብሰባ ሲሰበስቡን የስልክ አገልግሎት እንዲቀጥሉልን እንጠይቃለን ነገር ግን መልሳቸው የጸጥታው ችግር ሲስተካከል የሚል ነው ምንም መሻሻል የለም
የስልክ አገልግሎት መቋረጡ በኢኮኖሚያዊና በነፍስ አድን ማህበራዊ አገልግሎቶች ላይ ከፍተኛ ጉዳት እያደረሰ መቀጠሉን የአሜሪካ ድምጽ ያነጋገራቸው ነዋሪዎች በስፋት አብራርተዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ዛሬ ሐሙስ መስከረም 9 ቀን 2017 ዓ.ም ለጋዜጠኞች በሰጡት መግለጫ በ2017 የበጀት ዓመት የደንበኞችን ቁጥር ወደ 83 ሚሊዮን ለማሳደግ ማቀዱን ዋና ስራ አስፈጻሚው ገልጸዋል። ግጭቶች ባሉባቸው አካባቢዎች የስልክና የኢንተርኔት አገልግሎት መቋረጥ እያስከተለ ያለውን ችግር ግን ዋና ስራ አስፈጻሚዋ በስፋት አላብራሩም። ለአሜሪካ ድምጽ ሀይዳምጠው ከአዲስ አበባ። ከበራችሁ አድማጭ ተመልካቾቻችን ለምሽቱ መግቢያችን ላይ ያስተዋወቅነው አብይ ርዕሳችን በአማራ ክልል ምስራቅ ጎጃም ዞን ሁለት መምህራን መገደላቸውን ያካባቢው አስተዳደር ገለጸ የሚለው ዘገባችን ቆየት ብሎ የሚመጣ ይሆናል አልዘነጋነው አብራችሁን ትቆዩ ዘንድ እንጋብዛለን እስከዛው ድረስ ግን የሌላ አንድ ዘገባ ወደናንተ እናቀርባለን የቻርለስ ሳተን የኢትዮጵያ ሙዚቃ አበርክቶትና የተዘነጋው ውለታቸው ይሰኛል አሜሪካዊው ቻርለስ ሳተን በኢትዮጵያ ሙዚቃ አድገት ሂደት ውስጥ አሻራቸውን ካስቀመጡ ሁነኛ የውጭ ሀገር ዜጎች አንዱ እንደሆኑ ይነገርላቸዋል። በ1950ዎቹ መጨረሻ የሰላም ጓድ ወይም ደግሞ ፒስ ኮርፕስ አባል ሆኖ ወደ ኢትዮለሰትን በቆይታቸው የባህል ሙዚቃ መሳሪያ የሆነውን መሰንቆ ተምረው የአማርኛ ዘፈኖችን ኮርኬስትራ ኢትዮጵያ የባህል ቡድን ጋራ ተባብሮ በመድረክ እስከ ማቅረብ ደርሰዋል። አስማማየ ነው በአሁን ወቅት የ81 ዓመት አዛውንት የሆኑትን ቻርለሰተን ጋር በኢትዮጵያ የባህል ሙዚቃ ላይ ዙሪያ ላይ ተጫውቷል። ወደዛው ነው የምናልፈው።
ጊዜው 1959 ዓመተ ምህረት መጨረሻ ነው። አዲስ አመት ተቃርቧል። በወቅቱ ዝነኛ የነበረው የኦርኬስትራ ባንድና የባንዱ መሪ ተስፋዬ ለማ በአዲስ አመት ምን ይዘው ይቀርባሉ የሚለው የሚጠበቅ ነበር። ታዲያ ኦርኬስትራ ኢትዮጵያ ባንድ አሜሪካዊውን ቻርለስ ሳተንን በማሲንቆ ተጫዋችነት ለመድረክ እየተያበቀው በዚህ ወቅት ነበር። ቻርለስ ሳተንም ስካውን ድረስ የሚታወቅበትን መሰንቆ የተሰኘው ዘፈኑን በዚያ ታሪካዊ መድረክ ላይ በአማርኛ ቀረበ።
እስቲ ተመልከቱ መሰንቆ ጨዋታ እስቲ ተመልከቱ መሰንቆ ጨዋታ ቃሉ ቃልን ወልዶ ስሜትን ሲመታ በእንቁጣጣሽ እለት በ1960 ዓመተ ምህረት ነው ለመጀመሪያ ጊዜ ተስፋ ለማ ደርሶልኝ ያቀረብኩት።
አሜሪካዊ ቻርለስ ሳተን ኢትዮጵያን በልዩ ልዩ የሥራ መስኮች ለማገዝ በአሜሪካ መንግስት ከተላኩት የሰላም ጓዶች ወይም ፒስ ኮርፕስ መካከል አንዱ ነው። የእንግሊዝኛ ቋንቋን ለማስተማር በያኔው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በአሁኑ የአዲስ አበባ ዩኒቨርሲቲ የተመደበው ቻርለስ የሙዚቃ ፍቅር የነበረውና ፒያኖን፣ አኮርዲዮንና ጊታርን የመሰሉ የዜማ መሳሪያዎችን ይጫወት ነበር። ቻርለስ ሳተን ለአሜሪካ ድምጽ በሰጠው ቃለ መጠይቅ ይሄው የሙዚቃ ፍቅር ለኢትዮጵያ የባህል ሙዚቃም የተለየ ስሜት እንዲኖረኝ አደረገ ይላል።
ከመጀመሪያው ጀምሮ ልዩ ነገር ሆኖብኝ በጣም ወደድኩት እና ስሜቴ ልክ የሌላ ኢትዮጵያ ነገር ቋንቋ ባህል ሁሉንም ነገር ስለ ኢትዮጵያ ለመማር እንደፈለኩ የሙዚቃውንም በተለይ የሙዚቃ ስሜት ስላለን ስለ ኢትዮጵያ ሙዚቃ ለማወቅ ትልቅ ፍላጎት ነበረኝ እና በዚህ አይነት መንገድ ነው ለገባበት የቻልኩት።
ከኢትዮጵያ ሙዚቃ ጋር በፍቅር የወደቀው ቻርልስ ሳተን በወቅቱ በቀዳማዊ ለስላሴ ዩኒቨርሲቲ ቅጥር ግቢ በሚገኘው ክሬቲቭ አርት እና ትዕይንተ ጥበባት ማዕከል በአሁኑ የባህል ማዕከል ውስጥ በታዋቂው የሙዚቃ ሰው ተስፋዬ ለማ እየተመራ የባህል ሙዚቃዎችን ያቀርብ ከነበረው ኦርኬስትራ ኢትዮጵያ ጋር ተቀራርቦ ለመታወቅ በቃም።
እና እኔ ከኦርኬስትራ ኢትዮጵያ ጋር ለመጫወት የቻልኩት አንዱ ምክንያት ዋናው ምክንያት ተስፋዬ ለማ እኔ መሰንቆ ስማር ሲያይ የውጭ አገር ሰው ከኦርኬስትራ ጋር ተሰልፎ የኢትዮጵያን ባህላዊ ሙዚቃ ሲጫወት ትኩረት ያመጣል ወደ ኦርኬስትራ ኢትዮጵያ እና በዚህ አይነት አስተሳሰብ ነው የጋበዘኝ ከኦርኬስትራ ኢትዮጵያ ጋር እንድጫወት በኢትዮጵያ በባህል ማዕከል በስድስት ኪሎ እዚያ ነበር ለመጀመሪያው ጊዜ ከኦርኬስትራ ኢትዮጵያ ጋር እና ከአስተማሪ ጌታ መሳይ አበበ ጋር ተሰለፍኩት።
የፈጠረብ ስሜት ምንድን ነበር? የኢትዮጵያ ሙዚቃ ሲጫወት መጀመሪያ በማሲንቆ
በጣም የደስታ ስሜት ነበረኝ ተሰማኝ ማለቴ ነው። ምክንያቱም አዲስ ነገር ስለሆነ እኔ አልተጠባበቀም ነበር እና መቼስ ከመጀመሪያው ጀምሮ እዛ ስቴጅ ላይ መድረክ ላይ ስወጣ ሰዎቹ በጣም ወደው ያጨበጭቡ ነበር።
የአማርኛ ቋንቋንና የማሲንቆ ጨዋታን ከአንድ ዓመት ባልበለጠ ጊዜ ተምሮና አውቆ ሙዚቃውን ያቀረበው ቻርለስ በወቅቱ በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዳገኘ ኢትዮጵያውያን ዘመነኛ የሙዚቃ ወዳጆች ይመሰክሩለታል። ከዘመነኞቹም አንዱ
አድማጭ ተመልካቾቻችን ይህንን ዘገባ ሙሉን ለመከታተል በድረገጻችን ቪያማሃሪክ ላይ እንድታገኙታላችሁ ስለ እንድትከታተሉት እንጋብዛለን። የመጨረሻው ዘገባችን አብይ ርዕሳችን ነው። በአማራ ክልል ምስራቅ ጎጃም ዞን ሁለት መምህራን መገደላቸውን የአካባቢው አስተዳደር ገለጸ። አስቴር ምስጋናው ዘገባላት።
በምስራቅ ጎጃም ዞን ስናን ወረዳ ሮብ ገበያ ከተማ ትላንት መስከረም 8 2017 ዓ.ም ምሽት 4 ሰዓት ላይ ሁለት መምህራን በፋኖ ታጣቂዎች ተገድለዋል ሲሉ የወረዳው አስተዳዳሪ አቶ አየነው ደለለ ዛሬ ለአሜሪካ ድምጽ ተናግረዋል። መምህራኑ ተገድለዋል ያሉበትን ምክንያት ሲናገሩ
መስከረም 8 2017 ዓ.ም ከምሽቱ 4 ሰዓት አካባቢ ነው ድርጊቱ የተፈጸመው። በተለይ ትውልድን የሚቀርጹ መምህራን ላይ በጥይት ተደብድቦ ህይወታቸው አልፏል። አንደኛ አቶ ጌታ እንዳለ ይባላል፣ ሁለተኛ አቶ አጥንኩት ሁነኛው ይባላሉ። ሁለቱም የረው ገበያ አጠቃላይ ሁለተኛ ደረጃ ትምህርት ቤት መምህራን ናቸው። በቅርቡ ነው ሁለቱ ማስተርሳቸውን ወይም ሁለተኛ ዲግሪያቸውን ሰርተው ትውልድ እየቀረጹ የነበረው ሲገደሉ የተገደሉበት ዋነኛ መነሻ ምክንያት አስራን ወረዳ በ2016 ዓመት የትምህርት ስርዓት ያልተካሄደበትና እንዲቀጥል ያላስቻልንበት ዓመት ስለነበረ ሁሉም የትምህርት ቤት ማህበረሰብ መምህራን፣ እርሰ መምህራን፣ ሱፐርቫይዘርና ህዝቡን በጋራ በመሆን ትምህርትን ማስቀጠል አስፈላጊ ነው በሚል በርካታ የንቅናቄ መድረኮችን ካካሄድን በኋላ ጽንፈኛው የትምህርት ጠል ከመሆኑም ጋር በተያያዘ ትምህርት ስርዓት ለምን አስጀመራችሁ እና ትምህርቱን ለማስቀጠል በዚህ ደረጃ እንቅስቃሴ ማድረጉ ተገቢነት የለውም በሚል በተለያዩ መምህራን ሰመምህራን ማስጠንቀቂያ ሲሰጡ ቆይተው እንግዲህ ከምሽቱ አራት ሰዓት አካባቢ ከሚኖሩበት ቤት ጋር ገብተው በማውጣት በግፍ ገለዋቸዋል ማለት ነው። ለዛሬ አጥቢያ ትምህርት በሁሉም ትምህርት ቤቶች ልናስጀምር ነበር ፕሮግራም የያዝነው። ለአማራ ትግል ወይም ለአማራ ህዝብ ወጥቻለሁ ብሎ ያወጀው ራሱ ያልተገባ ስም የሰጠው ፋኖ ነኝ ብሎ የተደራጀው አካል ትምህርት ጠል በመሆኑ ምክንያት በአስናን ወረዳ ትምህርት አላስቀጠልም ማለት ነው።
አቶ አየነው አክለውም መምህራኑ ትምህርት እንዳያስጀምሩ ድብደባና እገታና ሌሎችም ወከባዎች እንደተደረገባቸው ተናግረዋል።
ስድስት አካባቢ ብሰ መምህራን፣ ሶስት ሱፐርቫይዘር፣ በመምህር ደረጃ 14 አካባቢ የሚደርሱ መምህራን ትምህርት እንዲቀጥል ፍላጎት አላችሁ በሚል ሀሳብ ተደብድበዋል። ቦታው ድረስ ታፍነው ተወስዶ ተደብድበው ከዛም ተቀብሎ የተለቀቁበት ሁኔታ አለ። ጉዳት የደረሰባቸው አሁንም ሕክምና ላይ የሚያደርጉ አካሎችም ጭምር አሉ። ይሄ ቡድን መንገድ ላይም ጭምር ከደብረ ማርቆስ ረቡዕ ገበያ ወይም እነሱ የሚሰሩበት አካባቢ ላይ ጉዞ የሚያደርግ ማንኛውም መምህር እንዳይንቀሳቀስም ጭምር በመከልከል ሲገኝ በከፍተኛ ሁኔታ የመግረፍ የመደብደብ እና ወደ አካባቢው ወደ ትምህርት ወደሚሰጥበት ቦታ ላይ እንዳይሄድ የመከልከል ሁኔታዎች ተፈጽመዋል።
በዋሽንግተን ለአሜሪካ ድምጽ ባልደረቦች በዚህ ጉዳይ ላይ ምላሽ የሰጡን የአማራ ፋኖ በጎጃም የውጭ ጉዳይና የዳያስፖራ ጉዳዮች መምሪያ ኃላፊ እንደሆነ የገለጡልን አቶ ሰሜነ ሙላቱ በስናን ወረዳ ሙያቸው መምህራን በመሆናቸው የተገደሉ የሉም ብለዋል።
በሙያቸው የተነሳ መምህራን ስለሆኑ በስናን ወረዳ የተገደለ ምንም አይነት የአማራ ለተወላጅ እንደሌለ እንዲያዝልኝ። በአጠቃላይ ሙያውን በተመለከተ መምህር ስለሆነ የተገደለ ወይም ደግሞ የተረሸነ የማህበረሰብ ክፍል የለንም። ነጻ የምናወጣው የአማራን ህዝብ ነው። ሌላ ነጻ የምናወጣው የአማራ ህዝብ የለንም። ሙያውን ግን በመጠቀም የባንዳነት ስራ ላይ የሚሳተፉ የመረጃነት ስራ ላይ የሚሳተፉ ለጠላት መረጃ የሚሰጡ ሆነው ከተገኙ እርምጃ ይወሰዳል። መምህርም ሆነ ዶክተርም ሆነ የትኛውም አካል ሆነ እርምጃው በዚህ ልክ ይቀጥላል በጠላት አስተላለፍ ውስጥ እስከተገኙ ድረስ።
ይህ በእንዲህ እንዳለ ባለፈው ዓመት በመንግስት ኃይሎችና በፋኖ ቡድን ታጣቂዎች መካከል የቀጠለው ግጭት ዘንድሮም በመቶ ሺዎች ተማሪዎች በትምህርት ገበታቸው እንዳይገኙ እያደረገ መሆኑ ተገልጿል። የምስራቅ ጎጃም ዞን ትምህርት መምሪያ ኃላፊ አቶ ጌታሁን ፈንቴ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ባለፈው ዓመት በዞኑ ሙሉ ለሙሉ ተቋርጦ የነበረውን የመማር ማስተማር ሂደት ዘንድሮ ዓመት ለማስጀመር አስቸጋሪ ሁኔታ እንዳጋጠማቸው ተናግረዋል።
እንግዲህ በዚህ ዓመት በሁሉም የክፍል ደረጃዎች ከ710 ሺህ በላይ ተማሪዎችን ነው ለማስተማር አቅደን እየተንቀሳቀስን ያለ ነው። በአሁኑ ሰዓት በአንደኛ ደረጃ ከ32 ሺህ በላይ ተማሪዎች ተመዝግበዋል። በሁለተኛ ደረጃ 11 ሺህ በላይ ተማሪዎች ተመዝግበው የመማር ማስተማር ስራቸውን እያከናወኑ ነው ያሉ ማለት ነው። ስለዚህ ባለፈው ዓመት ወቅት በዚህ በተመሳሳይ ወቅት ጋር ስናነጻጽረው ባለፈው ዓመት ምንም አይነት የትምህርት እንቅስቃሴ ያልነበረበት ነው። በዚህ ዓመት ደግሞ የተገኘውን አንጻራዊ ሰላም ተጠቅመን የመማር ማስተማር ስራ ለማስጀመር ሰፊ ርብርብ እየተደረገ ነው ማለት ነው። ስለሆነም በዞናችን ያሉ 11 ወረዳዎች ላይ የመማር ማስተማር ስራ ተጀምረዋል ማለት ነው። አጠቃላይ ከአንደኛ እስከ 12ኛ ክፍል 42 ሺህ በላይ ተማሪዎች የመማር ማስተማር ስራ ጀምረዋል ማለት ነው።
አቶ ጌታሁን በእቅዳቸው መሰረት መሄድ ያልቻሉበትን ምክንያት ሲያብራሩ
ታጠቁ ኃይሎች የመማር ማስተማር ስራ እንዳይጀምር የሚያደርጉት እንቅስቃሴ ነው። መምህራንን ያስራሉ፣ መምህራንን ደሞዝ ይቀጣሉ፣ ገንዘብ ይቀጣሉ። ወደ ትምህርት ገበታቸው ወደ ትምህርት ቤት ሄደው ስራቸውን እንዳይሰሩ፣ ነጻ እንቅስቃሴ እንዳያደርጉ የተለያየ ዛቻና ግርግር አለ። ሁለተኛ በእነዚህ ኃይሎችም ጭምር ከ264 በላይ ትምህርት ቤቶች ካምፕ አድርገው በመያዛቸው ምክንያት ትምህርት ቤቶቹ እስካሁን ያልተለቀቁ ናቸው ማለት ነው። ስለሆነም የታጠቁ ኃይሎች በመማር ማስተማሩ ስራ ላይ እያሳደሩት ያለው ተጽዕኖ በችግር ደረጃ ነው እየገመገም ነው ያለ።
በምስራቅ ጎጃም ዞን ጎቻ ሲሶ እነሴ ወረዳ አውራጃ አንደኛ ደረጃ ትምህርት ቤት መምህር መሆናቸውንና ስማቸው በይፋ እንዳይጠቀስ የጠየቁን ግለሰብ በአካባቢው ትምህርት ዘንድሮ አለመጀመሩ ለተማሪዎችም ሆነ ለመምህራን ትልቅ ኪሳራ ነው ብለዋል። ለትምህርት አለመጀመር ምክንያቱ ኃላፊነቱን የሚወስድ አካል አለመኖሩ ነው ብለዋል።
ከተማ አካባቢ ላይ ምዝገባ ተጀምሮ ነበረ። ነገር ግን ፋኖ ኃይሎችም ገብተው ምዝገባ እንደተጀመረ ተኩሳቸው ስለነበረ ጃም ያለውን ተማሪ ምዝገባ አስተጓጉለዋል። ከዚህ በተጨማሪ በገጠሩ አካባቢ ያለው እውነት ለመናገር ምንም አይነት ትምህርት እንቅስቃሴ እንደሌለ በማህበረሰቡም ትምህርት እንደማይጀምር ተስፋ የተቆረጠበት። እርግጥ አንድ ሁለት ጊዜ ስብሰባም ለማካሄድ ተሞክሯል ከአመራሩ ጋራ። ስለዚህ ባለው የጸጥታ ሁኔታ ኃላፊነቱን የሚወስድ የመንግስት አካልም የለም፣ ኃላፊነቱን የሚወስድ የፋኖ አባልም ስለሌለ ወይም ደግሞ አመራር ስለሌለ ማህበረሰቡም አሁን ተማሪዎችን ማንን አምኖ ወደ ትምህርት ቤት እንደሚልክ እውቅናም በረድለው በነገራችን ላይ በለቱም የታጠቀ አካል ችግር የሚደርስበት አባልነቱን የሚወስድ አካል ባለመኖሩ ምክንያት ራሱን አግልሎ ዝም ብሎ የተቀመጠበት ሁኔታ ነው ያለው።
ሌላው በዞኑ ከሞጣ ቀራኒዮ በምትገኝ ሸጌ ቀበሌ በሚገኘው ሸጌ አንደኛ ደረጃ ትምህርት ቤት መምህር መሆናቸውን የነገሩን ለደህንነታቸው ስለሚሰጉ ስማቸውን በይፋ አየር ላይ እንዳናውል የጠየቁን ግለሰብ በሁለቱ ታጣቂ ኃይሎች አለመግባባት ዘንድሮ ትምህርት አለመጀመሩ እንዳሳዘናቸው ገልጸዋል።
በሁለቱ ኃይሎች አለመግባባት ትምህርት አልተጀመረም፣ ምዝገባ ቅስቀሳም አልተደረገም። የመንግስት አካልም እንዲጀምር ስብሰባ አካሂዶ ነበር ርዕሰ መምህራን። እስካሁን ግን ትምህርት አልተጀመረም። አሁን በባለፉት በሰባት ተብሎ ነበር፣ ከመሆኑ በ17 ይባል መረጃ አለ። እነዚህኞች ትምህርት እንዲጀምር አልፈለጉም እና በሁለቱ አለመግባባት ትምህርት ቤቶች አልተጀመሩም። መምህራን ላይ ብዙ ተጽዕኖ አሳድሯል። አንደኛ ወዘኔነቱ በቃ ለምንም ነገር ውሎ መግባት ያችን ወራዊ ክፍያ ጠብቆ ነው የሚኖር። በዚያ ላይ ደግሞ ዛሬ ይታገዳል፣ ነገ ይታገዳል፣ ስጋት ላይ ነው። አሁን ሰሞኑን ራሴ ደግሞ የፋና መምህራን የምክትል ርዕሰ መምህራን ታግዶ ከሁለት ቀን በፊት ነው የተለቀቀ እና መምህራንም ደሞዝ ይቆማል፣ ነገ ተነገ ወዲያ ልጆቻችን በምን እናስተዳድራለን የሚል ሳቢያ ነ ልጆች ራሱ ወላጁንም መምህራንም ጤና ነስቷል። እንዴት ነው አንድ አመት ወዝነን ከምን ሁለተኛ አመት እንዴት ነው እቤት ተቀምጠን የምንውለው? ሌላ መተዳደሪያ የለን። ለምንድን ነው እንደ ሌሎች ማንማር?
የአማራ ፋኖ በጎጃም የውጭ ጉዳይና የዲያስፖራ ጉዳዮች መምሪያ ኃላፊ እንደሆነ የገለጡልን አቶ ስሜነ ሙላቱ በበኩላቸው ከማህበረሰቡ ጋር ውይይት አድርገን በጦርነቱ ምክንያት ልጆቻችን እንዳይጎዱ በሚል ትምህርት መጀመር የለበትም ብሎ የወሰነውን ነው እያስፈጸምን ያለ ነው ሲሉ ተናግረዋል።
በጦርነት ውስጥ ነው ያለ ነው፣ ውጊያዎች ውስጥ ነው ያለ ነው። ማህበረሰባችን እያስተዳደርን ነው። ማህበረሰባችን በዚህ ሰዓት ደግሞ ትምህርት እንዲኖር አይፈልግም፣ የራሱን ውሳኔ ስለሆነ። ምክንያቱም በየቀኑ ጦርነቶች ስላሉ በከባድ መሳሪያዎች ተቋማትንና ጤና ጣቢያን ሳይቀር ትምህርት ቤቶችን ሳይቀር እየመታ ስለሆነ፣ በዚህ መሀል ለእነዚህ ህጻናት ዋስትና ስለሌለና ካምፖችን ስለሚደበድብ ልጆቻቸው አደጋ ላይ እንዲያወድቁ ትምህርት መጀመር የለበትም የሚል የህዝብ ውሳኔ አለ። ያን የህዝብ ውሳኔ ደግሞ እንግዲህ አማራ ፋኖ ያስተገብራል።
የሰብአዊ ሁኔታ ላይ ዩኒሴፍ በኢትዮጵያ በተለይ በአማራ ክልል ከ4.1 ሚሊዮን በላይ ህጻናት ከትምህርት ገበታ ውጪ መሆናቸውን ገልጿል። ይህም በክልሉ ካለፈው ዓመት የትምህርት ዘመን አጠቃላይ 35% ያሳያል። በምስራቅ ምዕራብ ጎጃምና ደቡብ ጎንደር ዞኖች 89 በሚሆኑ ትምህርት ቤቶችም በተመሳሳይ ጊዜ መዘጋታቸውን በዘገባው ተመልክቷል። በምስራቅ ጎጃም ዞን ጎቻ ሲሶ ነፍሴ ወረዳ ሸጌ ቀበሌ ነዋሪ የ8 ልጆች አባት መሆናቸውን የገለጹልንና የ5ኛ የ6ኛና የ9ኛ ክፍል ሴት ልጆቻቸው ከባለፈው ዓመት ጀምሮ ያለ ትምህርት መቀመጣቸው እንዳሳዘናቸው ገልጸው በከተማው ትምህርት ባቋረጡ ተማሪዎች ላይ ከባድ ማህበራዊ ቀውስ መከሰቱን ገልጸዋል።
በጣም ልጆቻችን እየተሰቃዩ ነው። መማር ይፈልጋሉ ግን ሰላም ሳይኖር ትምህርት እንዴት ይጀመር? እንዴት በጣም መማር አልቻሉ ፋ እየቆረጠን አሁን ለአካለ መጠን የደረሱት እነዚህ ለጋብቻ የደረሱ ልጆች አሁን ከ9 ከ10 ከ7 ያሉት ሴቱም ወንዱም እያገባ ነው ያለው፣ እየተጋባ ነው ቀርቷል። ትምህርት የሚባል ነገር ተስፋ ቆረጡ። የሁለተኛ ዓመታቸው ነው በቃ።
ወላጅም መምህርም ነኝ ያሉኝ የጎቻ ሲሶ ወረዳ አውራጃ አንደኛ ደረጃ መምህር መሆናቸውን ቀደም ሲል የገለጹልን መምህር እሳቸው የሚያውቋቸው ተማሪዎች ሳይቀሩ ወደ ሴተኛ አዳሪነት እየተለወጡ እንደሆነ ነግረውናል።
ያው ቅድም እንደተናገርኩት መምህርም ነኝ ብያለሁ፣ ወላጅም ነኝ። የማስተምራቸው ሁለት ልጆች አሉ። ቤት ውስጥ አሁን ላይ ያለውን አባቢ ትምህርት የሚጀምረው መቼ ነው? ዘንድሮም ሳይጀምር ሊቀጥል ነው ወይ የሚል በጣም አሰቃቂ የሆነ ጥያቄ ጠይቁኛል። እንደ ወላጅ እንደሳስ ነው። አንዳንዶቹ በዚህ ትምህርት ባለመጀመሩ ምክንያት ኢኮኖሚያዊ ቀውስ ውስጥ እየገቡ፣ አንዳንዶቹ ደግሞ እውነት ለመናገር ተስፋ በመቁረጥም 1 ኪሎ ስኳርና 1 ኪሎ ቡና ይዘው ከዚያም በተጨማሪ 1 ጠርሙስ አረቄ ይዘው ሴተኛ አዳሪ ሆነው የተቀመጡበት እና በጣም እንደ ወላጅ ሆነን ስናየው ትልቅ ውድቀት ያጋጠመን ትልቅ የስነ ልቦና ውድቀት ያጋጠመበት ወቅት እንደሆነ ትልቅ የሆነ በቃ የማህበራዊ ቀውስ ውስጥ እንዳለ የሚያሳይ ነገሮችን እንደ ወላጅ እያየሁ እየታዘብኩ ነው ያለሁት።
የምስራቅ ጎጃም ዞን ትምህርት መምሪያ ኃላፊ አቶ ጌታሁን ፈንቴ
ትምህርት ከሁሉም ነገር ነፃ ሆኖ መፈጸም ያለበት ትውልድን በማስቀጠል ደረጃ ሀገርን በመገንባት ደረጃ ትልቅ ፋይዳ ያለው ከየትኛውም የፖለቲካ ልዩነት ነፃ የሆነ ተቋም ነው ብለን ብንወስደው። ስለዚህ የቅብብሎች የትውልድ ቅብብሎች ጉዳይ ነው። የትምህርት ጉዳይ ዜጎችን በመልካም ስነምግባር የማነጽ የሀገር ባለቤት እንዲሆኑ የመስራት ለዚህ ደግሞ ትምህርት ቤቶች ነፃ ሆነው ሰላማዊ ሆነው የመማር ማስተማር ስራው ፍጹም ኮሽታ በሌለበት መንገድ መከናወን አለበት ተብሎ ነው።
ተጨማሪ መረጃ ከክልሉ ትምህርት ቢሮ ለማካተት ለቢሮ የህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን የእጅ ስልክ ላይ እንደውልም ስልኩ ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልንም። ባለፈው አመት የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ከአሜሪካ ድምጽ ጋር ባደረጉት ቆይታ ባለፈው የትምህርት ዘመን በክልሉ ከ3700 በላይ ትምህርት ቤቶች ዝግ መሆናቸውን መናገራቸው ይታወሳል።
የተከበራችሁ አድማጭ ተመልካቾቻችን መግቢያችን ላይ ስናስተዋውቅ ዘገባው የተሰናዳው ባስተር ምስጋና ነው የተባለው እንድታረም እንጠይቃለን። ይህ ዘገባ የተጠናቀረው በደረጀ ደስታ ነው። አብራችሁን ስለነበረን ቆይታ እያመሰገንን እዚህ ላይ እንሰናበታለን። ተነስተል ¶¶